የዘር ሐረጋቸውን የሚመዝት ከንጉስ ላሊበላ ነው። ከልመናውጭ ሌላ መክሊት የለንም ባዮች ናቸው። ምን ነው ሲባሉ መልሳቸው ያባቶቻችን ነው የሚሉት። በተለምዶ አሚናዎች በሌላ አጠራር ላሊበላዎች እየተባሉ የሚጠሩ ማህበረሰቦች። አሚናዎች ወይም ላሊበላዎች በሀገራችን በትግራይ በኦሮሚያና በአማራ ክልሎች በተለያዩ ቦታዎች ተበታትነው የሚገኙ ማህበረሰቦች ናቸው። ድሮ ገና በሌሊት ወፍ ጭጭ ሳይል ጎሳ ይቀድ ነበር የሚለምኑት። ዛሬ ግን ጠራራ ፀሐይን መርጠዋል። ከረፈደ ያገኘውት ሰውነት ለገሰ በአንድ ግለሰብ መኖሪያ ቤት ላይ በር ላይ ቆሞ የሙገሳ ቃላቱን እንዲህ ሲያወርድ ነበር።
እንኳን ተገናኘን የዘረ መልካም ነጃን አገለታ ይድረሰው አድሮ ይገናኛል ሞት ያልቀደመው ሰው ጥሩ እንደ በረሌ የማደፈር ሰው አይላለ የሚያበላ እንኳን ሌለው ሰው እጅህን አዝናም ነው ወይ ለስንቱ አደረሰው ተለጇች ጋር አይኔ አበባ ተንትወዳ ሚስት ተባለ ቤት ጋር ታገኘው ደና አንዱን ልብስ አልብሰኝ ቅርብ ይበልና
ለሚሰጥ ሰው ምን አይነት ሙገሳ ነው የምትሰጠው?
አሁን እንግዲህ ስጦታን እቀበላለሁ። እሺ እግዚአብሔር ይስጠልን እግዚአብሔር ይስጠልን እግዚአብሔር ይስጠልን እግዚአብሔር ይስጠልን እግዚአብሔር ሰጥቶ ቁፉን አርቆ መልካም መርቆ በጠፋ ጠግቶ በጎደለ ሞልቶ ይስጠልን። ነቀኛ ቢመቀይ ጥላት ቢዋሽ አምላክ አርጎ ትልቅ አትሆንም ትንሽ ነቀኛ ከአረረ ሸረኛ ሀረረ የተቀመጥክበት ቦታው መሰከረ። ያው ተመልከቱ አበባው ሲያምር ሌት እንደ ጨረቃ ቀን እንደ ጀንበር።
ሳይሰጥ ለሚቀር ሰው ምንድን ነው የምትለው?
ሳይሰጥ ለሚቀር አሁን እዛው ምን ባሰጡ ብታሰናብቱ እንኳን አትቆሙ ብትሉ እኮ ምንም ጉዳት የለውም እልና እዛው ጎረቤት እሄዳለሁ። ጎረቤት እሄድና በእናንተ ማድሉኝ ባለማረጉ ሰው ብዬ ልመናያን ስቀጥል እንኳን ተገናኘን የዘረ መልካም ልጅ ገለታ ይድረሰው አድሮ ይገናኛል ሞት ያልቀደመው ሰው። አሽሙሬን መጀመሪያ ነው ባለጌቢ ከበር አይጠጣም ማበር ያዩ ልጅ ደግ ነው ምንም ጦም ቢያድርህ ያዩ ልጅ ደግ ነው ዝናውን ይወዳል ንፉግ ለመንገዱ እያየን ያገዳል በእናት በአባቱ ቤት በመስጠት ያደገ ያበላል ያጠጣል እያደገደገ በእናት በአባቱ ቤት መስጠት ያላየ ሰው ሲያሞግሱት ያውቅ ቢያሙት ወዳይ ብሰው ላየ ትልቅ ዘር ያዩ ልጅ ደግ ነው ይገኛል በውሉ ቢያገኝ በገንዘቡ ቢያጣ በምግባሩ። ይሄ እንግዲህ እሱ አሽሙር ነው።
ሰውነት ለገሰ ከጎጃም ደጀን አካባቢ ነው የመጣው። ኑሮው በሙሉ ልመና ላይ ነው የተመሰረተው። ታሪኩን እንዲያጫውተኝ ጥቂት ጊዜ ለመንኩት። በቆይታዬ ግን ታሪክን፣ ባህልን፣ እምነትንና ጥበብን ተማርኩበት። ይሄው ለእናንተ ማካፈልኳችሁ። ጥያቄን ስጀምር ልመና ወይስ ስራ የቱን ልምረጥልህ አልኩት።
ወደ ስራችን ልንር ነው ምን ሰቤታችን ስንወጣ በበጋም ቢሆን አያያችንን ጭነን ስንነድ ወደ ስራችን ልንር ነው ምን
ጀመርከው?
ምን እንግዲህ አመተ ምህረቱ ምን ላይ እንደሆነ እንጃ ነኝ። 18 አመት ወደዚህ ያው ልመና ላይ ነው ያለው።
ወላጆችህ እያየህ ነው ያደግከው?
አዎ እነሱን እከተላለሁ። ያው በበጋም ያው ገጠር አህያ እያጠብቃለሁ እነሱ የሚሉትን እከተላለሁ። ተዘዋዲያ ግጥሙንም ምኑንም ተነሱ ተማርክ። ያው
ብዙ ጊዜ ከተማ ላይ የምትታዩት ክረምት ላይ ነው። ለምንድን ነው ክረምትን የምትመርጡት?
ከተማ ስለምናሳልፈው ነው ክረምቱን። በበጋ ገጠር ነው እህል አዝመራ ይወቃል ገጠር ነው የምንለምን። በክረምት ግን ከተማ ያው የመንግስት ሰራተኛው ምኑም እረፍት ነው ምንድነው ያው በክረምት ከተማ ነው የምናሳልፍ።
ሙሉ ስራችሁ ግን በቃ ይሄው ልመና ነው?
ሌላ ስራ የለንም። ወፍጭጭ ሰማይ ብልጭ ሲል የተጀመረ ነው። ሌላ አሚና ሲኮራ አዝማሪ ይሆናል ነው ጥናቢል ድምጽ ታገኘ አዝማሪ ቢሆን ነው እንጂ ሌላ ነገር የለውም።
በቃ ከዛ ውጭ ማረስም መነገድም የለም።
የአሚና ገበሬ ፍየል በሬ ታይቶ አይታወቅም ሲጀመር የለው። ትልቅ እንረደው ነው እንጂ ታረስበት አይባልም። እና አሚናም ያው ልመና እንጂ የለው።
ግን ለምን እንደምትለምኑ ታውቃላችሁ?
ለምን የማይለው ያው ቅድም ማስቀምጭልሻለሁ ያው ይቆምጣችኋል። ግን አሁን ትልቁን አረስተን የምመልሰው ትቶ ተቆምጦ ያየነው ነገር የለም ብቻ እኔ ተቸርን ልቆመጥ ነው ወይ ሰው መጀመሪያ አልሆንም በማለት ያው በፍራቻ ሁሉም ያው በመህር ነው በመለመን ነው ያለ እንጂ ትቶ ሞክሮ የተቆመጠ አላየንም።
እንደው ለአንድ አመት እንኳን የሞከረው ሰው የለም?
የለም
አቆመው
የለም። ያ ቢታይማ በእርግጥ መቁመጡን የምናረጋግጥ ነበር። እንደገናም ታልቆመጠው ደግሞ ሻል ሻል ያለው ወደ ስራ ለምን ይሰማራ ነበር።
አይ ብዙ እኮ አሁን በጉልበታችሁ ሰርታችሁ መብላት የምትችሉ ሰዎች ናችሁ በአብዛኛው።
ማጎቱም ነበረን እንጂ አሁን እኮ ይሄው ይሄን ነው ያስቀመጥኩልሽ ይሄው ይሆናል በማለት ነው እንጂ ሰርቶ መብላትን የመሰለ ነገር እኮ የለም። የሰው ፊት እኮ ነው።
ግን አሁን ከዚህ ከልመና የምታገኙት ገቢ በቂ ነው ብለህ ትላለህ?
እሱማ እየኖርንበት አሁን በበጋ ስንትና ስንት ጭነን እናስገባለን እኮ። አዎ ቅርብ ቅርብ ዙሪ ያለውን ጭነን እናስገባለን፣ ራቅ ያለውን እንሸጣለን። እና ያ እንኳን እኛን ለሰውም ተርፋለን።
ዘራችሁ ግን ከየት እንደመጣ ታውቃለህ?
ዘራችን የመነሻው እንግዲህ ያው ላሊበላ ነው የሚባለው። አዎ ተዛም በኋላ እንግዲህ በየቦታው ነው። አሁን በዚህ በመራ ቤቴም አለ እና በሸዋ ላሊበላ እንባላለን ስማችን። በጎጃም አሚና ነው፣ በወሎ አባውዴ እንባላለን፣ በጎንደር አባ ነዝንዝ እንባላለን። የስማችን ይሄ ነው።
ጋብቻስ እንዴት ነው የምትጋቡት? እርስ በራሳችሁ ነው ወይስ ከወጣ በላችሁ ማግባት ትችላለህ?
ኧረ እርስ በራሳችን ነው። እኛ እስከ ሰባት ቤት ድረስ ጠይቀን ባይድ ነው፣ ተሌላ ሰው ጋር አንጋባም። አዎ
ለምንድን ነው?
ጋብቻማ ይከለከለናል። እሱ ልመና ሊሄድ ነው ወይስ ይሄኛው እርሻ ሊገባ ነው? ስለማይገ በዚህ ምክንያት አይሆንም።
የራሳችሁን ዘር ነው
የምታለው? አዎ የትም ቦታ የትም ሩቅ ቦታ ቢሆን ያው የራሳችንን ዘር ፈልገን።
ፍቅር እኮ ግን አስቸጋሪ ነው። አሁን እንደው ሌላ ልጅ አሁን ለምሳሌ ሌላ ከእናንተ ዘር ውጭ ፍቅር ቢያስቸግረው ምን ልታረጉ ነው?
እኮ እንግዲህ እስካሁን እንጃ የለም እንጂ እንግዲህ ያማ ያው ተበላሸ ማለት ነው። ሌላ ውስጥ ገባ በቃ።
አንተ እንደው ስራውን ብትተው ትመርጣለህ ወይስ መቀጠል ነው የምትፈልገው?
እኔ እንኳን እድሜም እንግዲህ ገፋ እያለ ነው። እኔም ሞ የወለድኩት ልጅ አሁን ወደ ስራ ለሚሰማራ ደስ ይለኛል፣ ግን ይሄ ይሆናል በማለት ፍራቻ ውስጥ ነው ያለ።
እስከ ለተሞት ነው ማለት ነው መለመን ያለብን?
አዎ ሌላ ምን አለ? ምንም አማራጭ የለም እኮ።
የአሁን ዘመን ልጅስ እንደው የመለመን ፍላጎት አለው?
ፍላጎቱ የላቸውም። ብቻ እንግዲህ እኛ ቀደም ያልነው ደግሞ እንዲህ እንሆናለን የሚል አስፈራራቸው ስለምናስፈራራቸው ነው እንጂ ፍላጎቱ የላቸውም። እንኳን እነሱ እኛ በአሁኑ ዘመን ላይ እኛ ራሱ እየጠገነን ያለን አስጠልቷል። ነገሩም ተራቋል። አማርኛውም ተሰው የሚወጣ አማርኛም ሌላ ጉዳይ እየሆነ ነው። ያን ባህሉን መከተሉን ትቶ ሌላ አማርኛ እያዞረ ነው ያለ። ያልተቀየረ ነገር የለም። ቀይሩ፣ ለምን ሰርታችሁ አትበሉም ነው የሚሉን በየቦታው። እኛ ዝም ብለን አከረም ይሄን ይዘን ተቀምጠናል እንጂ ያው በየቦታው አሁን ተቀባይነት የለም።
አሚና ሲኮራ ዝባሪ ይሆናል ብለኸኛል። እና አሁን አንተ መቀየር ብትፈልግ አዝማሪ መሆን አይከለክልህም?
አይከለክለኝም። ድምጼ ነው የሚጠይቅ። ያ ድምጻዊ መሆን አለብኝ እና ዘፈኑን መቻል አለብኝ፣ ድምጻዊ መሆን አለብኝ እንጂ ያ ሲሆን ያው ስጡኝ አይደል? ሌላ ምን አለ? አዝማሪም እኮ ያው ስጡኝ ነው። በዘፈን ተቀየረ እንጂ ስጡኝ ነው። ሰው ፊት ያው እንጣጥ እንጣጥ ብሎ ያው ስጡኝ ብሎ ተቀብሎ ነው። ሌላ ነገር ለውጥ የለውም። አንድ ነው።
ስለዚህ አዝማሪ መሆን ማንም አይከለክል?
አዎ ድምጽ ማጣቴ ነው እንጂ ምንም የሚከለክለኝ ነገር የለም። ያው ስጡኝ ነው፣ ሌላ ነገር የለውም።
ግን እኮ አሁን ስሰማው ድምጽ ቆንጆ ነው፣ ለዘፈን ይሆናል።
አይ አልሆን ብሎ ነው እንጂ ሰርሞን ከው ቀረው ብለሽ ነው? አልሆን ብሎ ነው።
ሞክረዋል?
አዎን። ተማሲንቆ ጋር ተነገሩ ጋር ሳይይዘው አልሆነም። ስላልሆነ ተውኩት እንጂ ስጡኝ ስለሆነ መንገድ የሚያወነው
እንደው ግጥሙንስ እንደው ከየት ነው የምታገኙት? የተሸመደደ ነው ወይስ አዳዲስ ነገር ትጨምሩበታላችሁ?
አላ ግጥሙን እኛ እንደሆነልን ነው ታገኘን። ተዚቹም ፈጠር እናረጋታለን። በቅጠሉም በሳር በቅጠሉም በቤቱም እንገጥማለን። በአዲሱ ቤትም አዲስ አለም ይገባበት እንላለን። ግጥም እዛው እየፈጠርን ነው በአብዛኝ። በስተቀር ያው ስንከታተል ታባቶቻችን ያችን የሰማናትን የያዝናትን ያችናል። በቃ ሌላ በትምህርት የለ በምን የለ የተከተለን ያጠና ነው።
ለልመና የምትወጡት በጣም በደረቁ ሌሊት ነው። ድሮ እንደውም በጣም በሌሊት ነበረ እና አሁን እንደውም ከነጋ እየመጣችሁ ነው እና ለምንድን ነው በሌሊት የምትወጡት?
አማ ባህሉ ነዋ። ደስ የሚል ሌሊት ነው። አሜናና ጅብ ተነጋ ያምርበትም ነው የሚባል። አሜናና ቅቤ ጣ የተሞቀው አይረባም ነው። ሌሊት ይነሳል፣ እንደተኙ ይገጣጥማል፣ ይጮሃል። የዛን ጊዜ እንዳሁኑ ሰውም አልናቀውም ነገሩን። ብድግ ይላል፣ መብራቱን ያበራል፣ ይከፍታል፣ ይሸልማል፣ ይመረቃል፣ ተመርቆ ይሄዳል። በዚህ ምክንያት ነው ሌሊት ምነት።
ታዲያ አሁን ለምንድን ነው ባህሉን የሻራችሁት? አሁን እኮ ቀን ቀን ነው እየመጣችሁ ያለው።
አሁንማ እንደማስቸገር ስላደረገን ነው። ትንሽ ሌሊትም ሲሄዱ እንደመጎዳትም እያሉ እንደው ዱርየውም ምንም እንደ መጎዳት ሳንቲም ያላቸው እየመሰላቸው እንዲያ ሲሆን ጊዜ ያው ወደ ቀን አዙረነዋል።
ሴቶቻችሁ አሁን በሌሊት መነሳት ልጅም ይዞ በሌሊት መሰቃየት ጥሩ ነው ትላለህ? በተለይ ይሄ ስራ ለሴት ልጅ ጥሩ ነው?
ተጥንት የወረደ ነዋ። ጥሩ ሆኖ አይደለም እኮ ያው ተቀባይነት ይኖረዋል አይደለም። ተጥንት የወረደ ስለሆነ አለ ሴት ደግሞ አሚን አይሄድም። መታወቂያችን ያው ግልጽነታችን ሴት ይዘን አህያጭነን ስንር ይሄ ነው የኛ መታወቂያ።
አሁን አንተ መቼ ሴት አለህ ከጎን?
አሁንማ እንግዲህ እንደ ጊዜ ሆኗል። አውጭኝ አውጭኝ። እሷን በበኩሉ ያው እየሞከረች ነው። ያ ነው እኔ አንዱ ቤት ሲይዝ እሷን ፈቀቅ ብላ አንዱ ሰፈር ላይ ነው ያለች። በየብቻዋችን እየጮን ማለት ነው።
አሁን እዚህ ምንድን ነው ቤት ተከራይታችሁ ነው ያላችሁት?
አዎ እዚህማ ኪራይ ነው።
ስንት ብር ትከራያል?
ክራይኛ በቀን ነው እንደ ወለል ለምን ከፍል? 5 ብር እየከፈልን ነው ያለ።
አመሻሽ ላይስ የት ነው የምታመሹት?
መሸሽ መዋ ብሎ ጉርስ አይቀር። ሴቶችም ያው ቡናቸውን አፈሉ፣ ጠላም ተሞከሩ፣ ያው በጆክ ያመጣሉ፣ ቁጭ ላሉ። እኛም ደግሞ ያው ተቀላቅለን ወደ መጠጡ ነው። አይቀር ያው እንግዲህ ጉረሮ አይደል? አዎ ወደዋላ አይደለም።
ቁጣባ የሚባል ነገር የለም ማለት እኮ ነው።
አይ ቁጣባ እንደው ቢኖርም ልብ ያለው ይሞክራል። ተስተቀረ ግን ለመጠጥ ደግሞ ወደኋላ አይደለም። አሁን እንግዲህም ለወር ነው። አዎ
ስለዚህ ከጆዳፍ ነው ኖሯችሁ ማለት ነው።
ከጆዳፍ ነው። ስለዚህ እኛ እንደውም ለነገ የሚባል ነገር የለም። አሁን የመጣ ነው እንጂ አልፈጠረብንም። ሄደንም አናጣም። ለምን አትጣ ተልምን አትውጣ ነው ያለን ሲሰራ ነው።
ተበበል ነው።
አዎ እና የሚጨክንም ብንም የለም። አሁን ለእህቱ ለወንድሙ የማያበድረውን እንደው እኛ በቅ ስንል ደንገጥ ይልልናል። ማደር ያርጎልን ይሁን እንግዲህ። አዎ
ስሙንም መናገር ያልፈለገ ድምጹም እንዲቀረጽ ያልፈለገ አንድ አሚና ደግሞ እንዲህ ብሎኛል። ልመና ያባቴ ሆኖ እንጂ ጥሩ አርሶ አደር ነኝ። ደግሞም የናጠጥኩ ሀብታም ነኝ። እልፍኝና አዳራሽ ያለው ቤት አለኝ። በሬዎችም አሉኝ። ግን ባለምን እቆመጣለሁ አለኝ። ከሰውነት ጋር በነበረኝ ቆይታ ሰውነት ከህዝቡ ብሎም ከማህበረሰቡ ራሱን ልዩ አድርጎ የገለጸበትን ሐሳቦች እንደገና ማስታወስ ጀመርኩ።
ለምን አትጣ ተልምን አትውጣ ነው ያለን። ያሚና ገበሬ ፍየል በሬ ታይቶ አይታወቅም። ሲጀመር ተሌላ ሰው ጋር አንጋባም።
ግን በአንድ ማህበረሰብ ውስጥ በተለይ ከባህል ጋር በተያያዘ ራስን አግዝፎ ወይም አሳንሶ ከፍ ሲል ራስን ልዩ ፍጥር አድርጎ መቁጠር መነሻው ምንድን ነው? በባህር ዳር ዩኒቨርሲቲ የስነ ባህል መምህር የሆኑትን ዶክተር ዋልተ ንጉስ መኮንን ጠየኳቸው።
እንግዲህ በእያንዳንዱ ማህበረሰብ ውስጥ የሚገለሉ ካስት የሆኑ ግሩፕስ አሉ። ራሳቸውን በተወሰነ ነገር ለይተው የሚታወቁ ማለት ነው። እንግዲህ አመጣጣቸውን ወደ ኋላ ሄዶ ማየት ይፈልጋል። ለምን ራሳቸውን በዚህ ባህል ውስጥ አኖሩ? ለምን በዚህ ተለይተው እንዲታወቁ አደረጋቸው? የሚለውን ወደ ኋላ ሄዶ መመርመር ይፈልጋል። ከመገኛ ቦታው አንጻር ሁሉ አንዳንዴ በሀብት ክፍፍል ወቅት ድርሻ ላለመያዝ ማህበረሰቡ ካለው ሀብት ከሪሶርሱ በሚሻሙበት ጊዜ አንዳንዴ ዘግቶ መምጣት ሊሆን ይችላል። ቀድሞ የያዘው ኃይል ቦታውን ከተቆጣጠረው አሁን ለምሳሌ በእኛ ማህበረሰብ እነሱ ብቻ ሳይሆኑ የእጅ ሙያ ሃንድክራፍትም የተገለለ ነው። ካስትድ ነው ክሮፕስ። አሁን ከግብርናው በተለይ ግብርናው ነው ክብር ያለው ቦታ ያለው ማለት ነው። አሁን ግብርናው ቀድሞ የተሰራው ቦታውን የያዘው አካል አለ። ዘግቶ ደራሹን ላለማሳተፍ የተለያየ ስም የተለያየ መገለጫ በመስጠት የማግለያ ቴክኒኮች አሉ። የሀብቱ ተካፋይ ተቋዳሽ እንዳይሆኑ በጋብቻም ገብተው እንዳይተሳሰሩ በአንዱ መግቢያው መንገድ ጋብቻ ስለሆነ መተሳሰሪያው መንገድ አንዱ በዚህ ነው ሊገቡ የሚችሉ። ስለዚህ የጋብቻ እንዳይተሳሰሩ በመምረጫ መስፈርቱ ላይ የነውር ለምሳሌ በአጥንት በደም አንስማማም፣ በክብር አንመጥንም፣ አይመጥኑንም በሚል እንዳይቀላቀሉና ከተቀላቀሉም የሀብቱ ተካፋይ እንዳይሆን የማግለያ ቴክኒኮች በተለያዩ የዓለማችን ክፍሎች አሉ። እና ሁልጊዜ እንደዚህ ካስት ግሩፕስ ባሉበት ሶሳይቲ ውስጥ ሁልጊዜ ታቦስ አሉ፣ ነውሮች፣ የማግለያ የፒውሪቲ እና ዴንጀር የምላቸው የንጽህና የመልጻትና የመርከስ እሳቢዎች በጣም ጎልተው ይታያሉ። እነዚህ የማግለያ ቴክኒኮች ናቸው እና ብዙ የነውር አስተሳሰቦች ይጫራሉ።
እነዚህ ማህበረሰቦች መለያ ባህሪያቸውስ ምንድን ነው?
በጋብቻም ተለይተው ይታወቃሉ። በስራ መስካቸውም ተለይተው ይታወቃሉ። በአኗኗራቸውም ከሰዎች ጋር አይቀላቀሉም። ከራሳቸው ቡድን ውጭ ከሌላው ጋር በተለያዩ የማህበሪያ መተሳሰሪያ መንገዶች የመገናኘት እድላቸው ጠባብ ነው። አይተሳሰሩ። ለምሳሌ ሌላው ማህበረሰብ በዝምድና ሲርቅ በስጋ ልገናኝ ሲል በክርስትና በጡት መጣባት በማደጎ በተለያየ መልክ የመተሳሰሪያና ዝምድና የመፍጠሪያ መንገዶች አሉ። በንስሐ አባት በተለያየ ይገናኛል። እነዚህ ግን ከሌላው ማህበረሰብ ጋር የሚተሳሰሩባቸው መንገዶች በጣም የላለ እና ትክክለኛነታቸውን ለማጉላት ምንም አይነት የስነ ልቦና ጫና በውስጣቸው እንዳያድር ለመከላከል የሚተክሉት ደግሞ የእምነት ስርዓት አላቸው። ባህላዊ እምነት ለምሳሌ በዚህ በመለመናቸው ምክንያት ልመናን ወደው ሳይሆን ተገደው እንዳመጡት አዲ ተክላሉ እና ባይለምኑ ዕጣ ፈንታቸው ምን እንደሚሆን ማለት ነው። ስለዚህ ስነ ልቦናቸውን የማደላደያ ሌላ እንትን እንዳይጫናቸው የበታችነት ስሜት እንዳይሰማቸው ማምለጫ መንገድ በጽድቅ ይመስሉታል እና ለምሳሌ ከመንፈስ ቅዱስ ጋር ከኢዮብ ጋር እያነጻጸሩ ራሳቸውን ለተቀደሰ ነገር እየሰሩት እንደሆነና ወደ ልዩ ቦታ የሚያስገባቸው ስራ አድርገው ባህሉን ይተኩበታል ማለት ነው። ስለዚህ ይሄ ነገር አለ። ስለዚህ አሁን ምንድነው በየትውልድ ውስጥ ይሄ ነገር እየሄደስ ደካማይ ስራ ባህልን ያመጣል። የልጆች የፈጠራ ችሎታቸው እየቀጨጨ ነው የሚሄድ። ትውልዱ ለጥገኛ ጠባቂ ራሱን በተወሰነ በሌላዎች መስራት እየቻለ በሌላዎች የነ ፕሮዳክት ሴክተሩ እየየ ሞተ እየቀዘቀዘ ነው የሚሄድ። ስለዚህ በእኛ ሀገር አንዱ የስንፍና የስራ ማጣት አካባቢ ተካፍሎ ለመኖር አንዱ ምክንያት ይሆናል።
እንዲህ ነገሮች ሁሉ በየዘመኑ ሳይሆን በየጊዜው በሚቀያየሩበት ዓለም ውስጥ ሆነን ወደ ኋላ የኖረ ታሪክን አክብሮና አንግሶ በመያዝ ያው የማይወዱትና የማያከብሩትን ስራ እየሰሩ የሚኖሩ እነዚህ ሰዎች በምን አይነት የስነ ልቦና ተጽዕኖ ውስጥ ቢወድቁ ነው በማለት በባህር ዳር ዩኒቨርሲቲ ማህበራዊ ስነ ልቦና መምህር ከሆኑት ዶክተር ዮሐንስ አስማረ ጋር ቆይታ አደረጉ።
ማህበራዊ ተጽዕኖ የሚባል አለ በሳይኮሎጂ ወይም ሶሻል ኢንፍሉዌንስ የሚባል። ስለዚህ እያንዳንዱ ማህበረሰብ ወይም የማህበረሰብ አባል በማህበረሰብ ተጽዕኖ ውስጥ ይወድቃል። ያ ተጽዕኖ እንግዲህ አሉታዊም አዎንታዊም ሊሆን ይችላል፣ ግን ሁላችንም የዛ ባሪያዎች ነን ማለት ነው። በዛ ህግ ውስጥ ነው የምንተዳደረው ማህበራዊ ተጽዕኖ በሚባለው። እና ይሄ ማህበራዊ ተጽዕኖ ሶስት አይነት መገለጫ አለው። ማህበራዊ ተጽዕኖ ግን ከመጀመሪያው ወደ ሁለተኛው ከሁለተኛው ወደ ሶስተኛው ስሜት ተጽዕኖ እየበረታ እና ግልጽ እየሆነ ቀጥተኛ ያልሆነው ቀጥተኛ እየሆነ ያንንም ነገር ለመፈጸም ተግባሩ ውስጥ ለመሳተፍ ያለንም እንትን ይሄን ጋር ሳይሄዳል ማለት።
ስለዚህ እነዚህን ሰዎች ሶስተኛው ላይ ነው የምንጨምራቸው።
እንግዲህ ይመስላል የሶስቱ ማለት አንደኛ እንግዲህ እውቀት ምናምን የሚለው ነገር ባይሆን እንኳን ይሄ ኖርማቲቭ የሚባለው ነገር ባህሉ ሆኖ የቆየውን ነገር ጠብቆ መሄዱ ነገር እሱ ነገር አለ። ስለዚህ የመጀመሪያው መገለጫ አለ ማለት ነው። ሁለተኛው ደግሞ አደራ ይባላል። ብዙ ጊዜ ይህንን ነገር ይህንን ባህል ለምሳሌ የቡና ሰረሞኒ ሊሆን ይችላል፣ የልብስ አለባበስ፣ የልብስ አይነቶች ምናምን ሊሆን ይችላል። ሌሎቹ ነገሮች አባቶች፣ ትላልቅ ሰዎች፣ የማህበረሰብ መሪዎች ይህን ነገር አደራ አጠናክራችሁ ቀጥሉበት ምናምን ብለው ለቀጣዩ ትውልድ ለአዲሱ ትውልድ አደራ ይሰጣሉ። ስለዚህ ሰዎች በዛ አደራ መሰረት በዛ ጥያቄ መሰረት ያን ባህል ያን አለባበስ ያን የጭፈራ አይነት ያን የአመጋገብና ምግብ አይነት ሊቀጥሉበት ይችላሉ ማለት ነው። በዚህ ያ ከዚህ አንጻር ሁለተኛው መገለጫ አለ። ሶስተኛው ደግሞ ይሄንን ካላደረክ ለምሳሌ እኔ ኢንፎርማሊ የምሰማው ቀጥተኛ ባልሆነ መልኩ ለምሳሌ መቆመጥ ያመጣል፣ ይሄን ካልሰራ ሀብት አታገኝም ወይም ሌላ ጤና አታገኝም ምናምን ሊባሉ ይችላሉ ሰዎች። ስለዚህ ኮማንድ ያለው ማለት ነው፣ ማስፈራሪያ ያለው፣ ዛቻ ያለው፣ አደጋ እንዳለ የምናይበት ነገር አለ። ስለዚህ የሶስተኛው መገለጫ አለው ማለት ነው። እና በአብዛኛው የሶስቱን መገለጫ ይኖረዋል ብዬ ነው የሚወስደው።
በአሚናዎች ወይም በላሊበላዎች ዘንድ ባህልና ስራ ሆኖ የቀረውን ልመና ቅርጽና ይዘቱን ሊቀይር የሚያስችል መንገድ ይኖር ይሆን? ለዶክተር ዋልተ ንጉስ ያነሳው ጥያቄ ነበር።
ምንድነው አካታች ሲስተም መፍጠር ኢንክሉሲቭ ማለት ነው። ኢንክሉሲቭ ዝም ብሎ አይመጣም። አንደኛው የኢኮኖሚ አቅምሽ ሲደረጅ፣ የቴክኖሎጂ ሲስፋፋ በሀገር ውስጥ ልዩ ልዩ የስራ መስኮች ሲመጡ ሲሰፉ፣ የትምህርት እድል ሲከፈት፣ የሰው ልጆች እውቀት እየሰፋ ሲሄድ፣ ከቦታ ቦታ የመንቀሳቀስ የግሩፑ በአንድ ቦታ ላይ ብቻ ታጥሮ የነበረው እንቅስቃሴው ሲመጣ እየተቀላቀለ ሲሄድ እየደከመ እና መጨረሻ ላይ ወደ እንደማንኛውም ማህበረሰብ ራሳቸውን የሚያስተዳድሩበት ሁኔታ ይከሰታል ማለት ነው። ስፔሻሊዜሽን ከመጣ የተለያዩ ስራ መስኮች ክብር ያገኛሉ። አሁን ለምሳሌ በቀደመው ዘመን ካየሽ የሽመና ሙያ የተናቀ ነው፣ በእኛ ሀገር የብረታ ብረት ስራ የተናቀ ነው፣ አዝማሪ የተናቀ ነው። እነዚህ ሙያዎች አሁን ከግብርና ላይ ከሚተዳደር ሰው በላይ ሀብት ማመንጨት ጀምረዋል እና የተከበሩ ሙያዎች እየሆኑ ነው ሄዱ። ስለዚህ የተወሰኑ ሙያዎች ላይ የተንጠለጠለውን አስተሳሰብ አማራጮችን በማስፋት ቴክኖሎጂውን በማሳደግ በሰው ልጆች መካከለ ያለው ምን እየተፈጸመ ይላል ያደገዳል እውቀቱ ይሰፋል ይጨምራል። ስለዚህ በእንደዚህ አይነት መካኒዝሞች ናቸው እናቁም ብሎ ባዋጅ እንታረጉ አይደለም።
ዝግጅቴን እያጠናቀቅኩ ነው ግን ከሰውነት ጋር በነበረኝ ቆይታ አንቺንማ ሰላሞግስሽ እንዲሁ አንሰነባበትም ብሎይ ነበር። እኔም ለእናንተ መሰነባበቻ አደረኩት የከርሞ ሰው ይበላል።
እንኳን ተገናኘን ለሆዴም ለቀልቤም ደስ አለው ይበላል ገንዘቡ ሳንዱ አምላክ ባድለው። የኔ ሲያት ወይዘሮ ሜሴት መይቲቱ ጥላት ምቀኛሽን ያስቀረው በከንቱ ያንቺንስ ምቀኛ ያንቺንስ ሸረኛ በደሮ ጮቱ ያድርቀው መጋኛ አባያ ሰቅሎ ያዙረው እንደኛ አማ ቢያቴን በረናው ማጭማ ተለጆችሽ ጋር ያኖርሽ ዘላለም በዚህ ባለሽበት እንደ ቢሻው ቢያደርግ ባምላክ ምን አለበት እንካበኝና ሆዴን ይበላው ደስ ጥላትሽን ያውድመው እንደ ብርብራው ገብስ እንዲያና ያችን ያናቸኔ ሰቶይ ዘሮ ይሆነው እንግዲህ
አመሰግናለሁ
ሁላችሁ ግቡልኝ እናት